ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 8 2016 ዓመተ ምህረት ስርጭታችን አሁን ጀመረ። በአከራካሪው የትግራይና አካባቢዎች አስተዳደራዊ መዋቅር ለመመስረት ተወሰነ። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዶ ወልዴ ልሰዳችሁ።
በድጋሚ እንደምናመሻችሁ ክብራትና ክብራን። ኢትዮጵያዊ የሰብአዊ ረድኤት ሰራተኛ አማራ ክልል ውስጥ መገደላቸው ተገለጸ። ኃይሏ ወደ ሩሲያ ግዛት የዘለቀው ዩክሬን ወታደራዊ ይዞታችን ዛሬ በድሮኖችና በሚሳይሎች ደበደበች። እንዲሁም ባይደን ለካንሰር ምርምር ተጨማሪ 150 ሚሊዮን ዶላር መመደቡን አስታወቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ግጭት በሚካሄድበት በአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ ውስጥ ያሬድ መለሰ የተባሉ የረድኤት ሰራተኛ ለቤዛ ክፍያ ታግተው መገደላቸውን እንደሚያወግዝ በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ዛሬ ለቪኦኤ በላከው መግለጫ አስታውቋል። ማስተባበሪያ ቢሮው ያልታወቁ ወንጀለኛ ታጣቂ ቡድኖች ሲል በገለጻቸው ቡድኖች ግለሰቡ መገደላቸውን መግለጫው አመልክተዋል። አቶ ያሬድ መለሰ በእንግሊዝኛ የምህጻር ስሙ ASDEPO የተባለ መንግስታዊ ያልሆነ ድርጅት ውስጥ የማህበራዊ እድገትና የአካባቢ ጥበቃ የሥነ ምግብ ባለሙያ እንደነበሩ መግለጫው አመልክተዋል። አቶ ያሬድ በአስቸጋሪ ሁኔታዎች ውስጥም የሰብአዊ ስራቸውን በትጋት ሲሰሩ ነበር ያሉት የማስተባበሪያ ቢሮ ኃላፊ ዶክተር ራሚሮዝ አላኮብራቭ ማንኛውም ጥቃት፣ ማስፈራሪያ፣ ዝርፊያ፣ ቤዛ ጥየቃ ተቀባይነት የሌለውና መተዳደሪያ ደንባቸውን የሚጥስ ናቸው ብለዋል። የሰብአዊ መብት ሰራተኛው ሐምሌ 15 ቀን 2016 ዓ.ም ታግተው ነሐሴ 3 ቀን መገደላቸው ይፋ መውጣቱን ኦቻ ለቪኦኤ በላከው ኢሜይል ላይ አመልክተዋል። አቶ ያሬድ መለሰ ኢትዮጵያ ውስጥ በዚህ ዓመት የተገደሉ 8ኛ የረድኤት ሰራተኛ መሆናቸውና 6ቱ የተገደሉት አማራ ክልል ውስጥ መሆኑን መግለጫው አክሎ አመልክተዋል። ቢያንስ 14 ሬዲዮ ሰራተኞች ላይ ጠለፋ መፈጸሙን የሚገልጹ ሪፖርቶች መውጣታቸውን አውስቷል። የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት የተሰኘ አካል በበኩሉ ባወጣው መግለጫ በአማራ፣ በኦሮሚያና ሌሎችም ክልሎች በሰብአዊ እርዳታ ሰራተኞች ላይ ያነጣጠረ ጥቃት መበራከቱን ከተለያዩ የሲቪል ማህበረሰብ ድርጅት ሪፖርቶች እንደደረሱት ጠቅሶ ግጭት በሚስተዋሉባቸው አካባቢዎች አገልግሎት በመስጠት ላይ ያሉ የሰብአዊ ድጋፍ ሰራተኞች ደህንነት እንዲጠበቅ ጠይቋል። ስለ ጉዳዩ በፌዴራሉ መንግስትም ይሁን በአማራ ክልል ባለስልጣናት ለጊዜው የተሰጠ አስተያየት የለም። የአቶ ያሬድን መለሰን ጠለፋና ግድያ በሚመለከት በቀረቡት ግልጽ ያልሆኑ ሪፖርቶች ዙሪያ የአሜሪካ ድምፅ ለጊዜው ገለልተኛ ምንጭ ማረጋገጥ አልቻለም። ኃይሏ ወደ ሩሲያ ግዛት የዘለቀው ዩክሬን ወታደራዊ ይዞታዎችን በድሮንና ሚሳይሎች ዛሬ ደብድባለች። ዩክሬን ዛሬ ረቡዕ ወደ ሩሲያ ግዛቶች ውስጥ የበለጠ ዘልቃ በመግባት ወታደራዊ ይዞታዎችን በሚሳይሎችና ሰው አልባ አውሮፕላኖች ደብድባለች። ከሁለተኛው ዓለም ጦርነት በኋላ በሩሲያ ምድር ላይ ከውጭ የተፈጸመ ትልቁ ጥቃት ነው ተብሏል። በሮይተርስ የተጠናቀረውን ዘገባ ደረጀ ደስታ ያሰማናል።
በሺዎች የሚቆጠሩ የዩክሬን ወታደሮች ወደ ሩሲያ ግዛት መዝለቅ የጀመሩት እንደ አውሮፓ አቆጣጠር ነሐሴ 6 በሩሲያ ምዕራባዊ ኩርስክ ግዛት ባካሄዱት ጥቃት ነው። አንድ ሳምንት ባስቆጠረው የዩክሬን የጥቃት ዘመቻ ውስጥ የዛሬው ጥቃት ከሁለተኛው ዓለም ጦርነት በኋላ በሩሲያ ምድር የተፈጸመ ትልቁ የውጭ ጥቃት ነው ተብሏል። ፕሬዚደንት ባይደን ይህ ፑቲንን አጣብቂኝ ውስጥ ከተዋቸዋል ይላሉ። ፑቲን ጥቃቱን ትልቅ ትንኮሳ ነው ብለውታል። የሩሲያ ወታደሮች ድንበር ዘልቆ የገባውን የዩክሬን ኃይሎች ከሩሲያ ግዛት ለማስወጣት ቢሞክሩም ዩክሬናውያኑ ኩርስክ ግዛትን እንደተቆጣጠሩ ነው። ይህ ወደፊት ሊፈጠር በሚችለው የተኩስ አቁም ንግግር ላይ ለዩክሬን ጠንካራ የመደራደሪያ አቅም ይሰጣታል ተብሏል። ሩሲያ 117 የዩክሬን ሰው አልባ አውሮፕላኖችን ማውደሟን ገልጻለች። በተለይም በኩርስክ፣ ቮርኔዝ፣ ቤልጎሮድ እና ኒዥኒ ኖቭጎሮድ ክልሎች የሱኮይ 34 የጦር ጀቶችን በመጠቀም ቦምቦችን የጣለች ሲሆን የዩክሬን ይዞታዎችን በሚሳይሎች ደብድባለች። የዩክሬን ድሮኖች የሩሲያን የአየር ኃይል ጦር ሰፈሮች መምታታቸውን ሮይተርስ ያልተረጋገጡ ዘገባዎች ናቸው ያላቸውን ጠቅሶ ዘግቧል። የሩሲያ ብሔራዊ ጦር ውጊያው ከሚካሄድበት የ35 ኪሎ ሜትሮች ርቀት ላይ የኩርስክ ግዛት የሚገኘውን የኒውክሌር ተቋም የደህንነት ጥበቃውን እያጠናከረ መሆኑን ገልጿል። ፕሬዚደንት ባይደን የአሜሪካ ባለስልጣናት ከዩክሬን ባለስልጣናት ጋር በየጊዜው እንደሚገናኙ ገልጸው እንደ አውሮፓ አቆጣጠር በ2022 ወታደሮቻቸው ዩክሬንን እንዲወሩ ያዘዙት ፑቲን በትክክል አጣብቂኝ ውስጥ መግባታቸውን ተናግረዋል። ዩክሬን የሩሲያን ድንበር አልፋ የሰነዘረችው ጥቃት በጦርነቱ ዙሪያ ያለውን ትረካ በአስደናቂ ሁኔታ ለውጦታል።
ሩዋንዳ ከአንድ የአሜሪካ የኒውክሌር ኩባንያ ጋር ስምምነት ተፈራረመች። ሩዋንዳ አነስተኛ የኒውክሌር የኃይል ማመንጫዎችን ለመገንባት የሚያስችል የመግባቢያ ስምምነት ከአንድ የአሜሪካዊ የኒውክሌር ኩባንያ ጋር ተፈራርማለች። 13 ሚሊዮን ሕዝብ ያላት ሩዋንዳ የኤሌክትሪክ ኃይሏን ከውሃና ከሌሎችም ምንጮች የምታገኝ ሲሆን የወጠነችው የሲቪል የኒውክሌር ፕሮግራም የኤሌክትሪክ ኃይሏን አስተማማኝና ተደራሽ ለማድረግ ይረዳታል ተብሏል። ናኖ ኒውክሌር ኢነርጂ የተሰኘው የአሜሪካዊ የኒውክሌር ኩባንያ የኃይል ማመንጫዎቹን ከመገንባት በተጨማሪ የቴክኒክ ስልጠና እገዛ እንደሚያደርግም ታውቋል። ግንባታው በመጪዎቹ ጥቂት ዓመታት ውስጥ እንደሚካሄድም ተጠቁሟል። ከአሜሪካ ጋር የተፈረመው የመግባቢያ ስምምነት በተመሳሳይ የጀርመንና ካናዳ ጥምር ከሆነ ኩባንያ ጋር አነስተኛ የኒውክሌር ኃይል ማመንጫዎችን ለማቋቋም የተፈረመውን ስምምነት ተከትሎ መምጣቱን የኤኤፍፒ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ባይደን ለካንሰር ምርምር ተጨማሪ 150 ሚሊዮን ዶላር መመደቡን አስታወቁ። የካንሰር እጢዎችን ውጤታማ በሆነ መንገድ ለማስወገድ የሚረዳ ቴክኖሎጂ ለማበልጸግ ይውል ዘንድ ተጨማሪ 150 ሚሊዮን ዶላር የፌዴራል መዋለ ንዋይ መመደቡን ፕሬዚደንት ባይደን በትናንትናው ዕለት አስታውቀዋል። ገንዘቡ በአሜሪካ ላሉ የካንሰር ምርምር ተቋማት የሚውል ሲሆን የቀዶ ጥገና ሐኪሞች የካንሰር እጢን በተሻለ መንገድ ማስወገድ እንዲችሉ የሚረዳ ቴክኖሎጂን ለማበልጸግ የሚውል እንደሆነ ፕሬዚደንቱ አመልክተዋል። በኒው ኦርሊያንስ ግዛት ቱሌን ዩኒቨርሲቲ የሚገኘውን የካንሰር ምርምር ክፍልን የጎበኙት ባይደን አበረታች ውጤት ማየታቸውንና ሐኪሞች ሌሎች የውስጥ ሰውነት ክፍሎችን ነርቮችና የደም ስርን ሳይጎዱ የካንሰር እጢውን ማስወገድ የሚችሉበትን ሁኔታ መመልከታቸውን ተናግረዋል። በፕሬዚደንት ባይደንና በቀዳማዊ እመቤት ጂል ባይደን የሚመራውና ካንሰር ሞንሻት በሚል የሚጠራው ፕሮግራም በእንደ አውሮፓውያን አቆጣጠር 2047 በአሜሪካ በካንሰር ሳቢያ የሚከሰተውን ሞት በግማሽ ለመቀነስ ያለመ ነው። የታይላንድ ህገ መንግስታዊ ፍርድ ቤት ጠቅላይ ሚኒስትሩን ከስልጣን አስወገደ። በወንጀል ጥፋተኛ ተብሎ በእስር የተቀጣን ጠበቃ በካቢኔያቸው ሹመዋል በሚል የታይላንድ ህገ መንግስታዊ ፍርድ ቤት ጠቅላይ ሚኒስትሩን ከስልጣን አሰናብቷል። ፍርድ ቤቱ ጠቅላይ ሚኒስትር ስሬታ ታቪስን ከስልጣን እንዲነሱ የወሰነው ፒቼት ቹዌምባ የተባሉ ጠበቃ በእንደ አውሮፓውያን አቆጣጠር 2008 በጉቦ ቅሌት ምክንያት ጥፋተኛ ተብለው በስድስት ወራት እስር የተቀጡ በመሆናቸው የካቢኔ ሹመት ሊሰጣቸው አይገባም በሚል ነው። ጠቅላይ ሚኒስትሩ ታማኝ ያልሆኑና ስነ ምግባር ደንብ የጣሱ ናቸው ሲል ፍርድ ቤቱ በውሳኔው ላይ አመልክተዋል። ጠቅላይ ሚኒስትሩ በስልጣን ላይ ከአንድ ዓመት ጊዜ ያነሰ የቆዩ ሲሆን በህገ መንግስታዊ ፍርድ ቤቱ ከስልጣን ሲነሱ ከፓርቲያቸው ሶስተኛው ጠቅላይ ሚኒስትር ናቸው። ፍርድ ቤቱ ከሳምንት በፊት ዋናውን ተቃዋሚ ፓርቲ እንዲበተን ወስኖ መሪዎቹን ለአስር ዓመታት ከፖለቲካ እንቅስቃሴ ያግዷል። በመጨረሻም ሩሲያ ፖሊስ ላይ ጥቃት ሰንዝሯል ያለችውን አሜሪካዊ አሰረች። ሞስኮ ውስጥ አንድ የፖሊስ አባል ላይ ባለፈው ሰኞ ጥቃት ሰንዝሯል የተባለ አሜሪካዊን ፖሊስ በቁጥጥር ስር መዋሉን መርማሪዎች ዛሬ ረቡዕ አስታውቀዋል። ስሙ ያልተገለጸው አሜሪካዊ ሰኞ ዕለት ወደ ፖሊስ ጣቢያ መወሰዱን፣ በዛም ሳለ መታወቂያ ሲጠየቅ በፖሊስ አባል ላይ ጥቃት መሰንዘሩን የሩሲያ የምርምር ኮሚቴ የተሰኘ አካል አስታውቋል። ግለሰቡ ያልተገባ ባህሪ በማሳየቱ ወደ ፖሊስ ጣቢያ መወሰዱን ፖሊስ አመልክቷል። የግለሰቡ መያዝ ዜና የመጣው በቅርቡ አሜሪካና ሩሲያ ባደረጉት የእስረኞች ልውውጥ ጋዜጠኞችንና ወታደሮችን ጨምሮ 16 የሚሆኑ አሜሪካውያን መለቀቃቸውን ተከትሎ ነው። በሩሲያ በርካታ የአሜሪካና የምዕራብ አገራት ዜጎች በእስር ላይ ይገኛሉ። ስሙ ያልተገለጸው አሜሪካዊ በፍርድ ቤት ጥፋተኛ ከተባለ በሩሲያ ሕግ መሰረት በአምስት ዓመት እስር ሊቀጣ እንደሚችል ታውቋል። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ደረጀ ደስታ አመራቸዋሉ።
እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ዛሬ ረቡዕ ናሴ 8 2016 ዓ ም ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ዕለቱ አብይ ዘገባ እንለፍ። በአከራካሪ ና አዋሳኝ አካባቢዎች አስተዳደራዊ መዋቅር ለመመስረት ተወሰነ። በትግራይና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች አስተዳደራዊ መዋቅር በአስቸኳይ ለመመስረት አቅጣጫ መቀመጡን፣ ችግሩን በዘላቂነት ለመፍታት ተቋቁሟል የተባለው ብሔራዊ አብይ ኮሚቴ አስታወቀ። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ የብሔራዊ ኮሚቴው መግለጫ መሬት ላይ ያለውን እውነት ያገናዘበ አይደለም በሚል ውሳኔውን ተቃውሞታል። መስፍን አራጌ።
በትግራይና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች ጊዜያዊ አስተዳደር የመመስረት ሂደቱ በአስቸኳይ ተፈጻሚ እንዲሆን አቅጣጫ መቀመጡን የብሔራዊ አብይ ኮሚቴው ከትላንት በስቲያ ሰኞ ነሐሴ 6 ቀን 2016 ዓ.ም በመንግስት ብዙሃን መገናኛ ይፋ ባደረገው መግለጫው አስታውቋል። 13 ነጥቦችን በያዘው በዚሁ የብሔራዊ አብይ ኮሚቴው መግለጫ በፕሪቶሪያው የሰላም ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት የተጀመረው እንቅስቃሴ ስኬታማ መሆኑ ተመላክቷል። ሂደቱ በመከላከያ ሚኒስቴር አስተባባሪነት የፌዴራል መንግስት በሚመድባቸው ሲቪል መሪዎች እገዛ፣ በሁለቱም ክልሎች ታዛቢነት እንዲሁም በህዝቡ ሙሉና ቀጥተኛ ተሳትፎ የሚፈጸም እንደሆነም መግለጫው አብራርቷል። እንደ ብሔራዊ አብይ ኮሚቴው መግለጫ ሂደቱ ህዝቡ ራሱ ይሆነኛል ያለውን አስተዳደር እንዲመሰርት የሚረዳው ከመሆኑም በተጨማሪ አካባቢዎቹ ዘላቂ መፍትሄ እስኪያገኙ ድረስ ወደ መደበኛው አስተዳደራዊ ስርዓት እንዲመለሱ የሚያገዝ ነው። ከራያና ጠለምት ወረዳዎች ተፈናቅለው ወደ ተለያዩ የትግራይ ክልል አካባቢዎች የወጡ ሰዎችን የመመለስ ሂደቱን በስኬት ያነሳው መግለጫው በዚህም የሁለቱም ክልሎች አመራሮች ሚና፣ የሀገር መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ተሳትፎ አዎንታዊ ነበር ብሏል። በእነዚህ አካባቢዎች የታዩትን ልምዶች በመቀመር የቀሩ ተፈናቃዮችን የመመለስ ስራው መቋጨት እንደሚገባውም አመላክቷል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በአንጻሩ በብሔራዊ አብይ ኮሚቴው የተገለጸው አቅጣጫ መሬት ላይ ያለውን እውነታ ያላገናዘበ ነው ሲል ባወጣው ባለ 6 ነጥቦች መግለጫው ተቃውሞታል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸው የሚላቸውን አዋሳኝ አካባቢዎች የፌዴራል መንግስቱ አከራካሪ ሲል የሚጠራቸው ሲሆን፣ የትግራይ ክልል ጊዜያዊ አስተዳደር ደግሞ በትግራይ ክልል ስር የሚተዳደሩ የክልሉ ሉዓላዊ ስፍራዎች ይሏቸዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የይገባኛል ጥያቄ የሚነሱባቸው የራያ አላማጣና የራያ ባላ ወረዳዎች፣ የአላማጣና ኮረም ከተሞች እንዲሁም የኦፍላና ዛት አካባቢዎች በትግራይ ተዋጊ ኃይሎች ስር በሆኑበት ሁኔታ ሁሉን አካታች ጊዜያዊ አስተዳደር ለመመስረት እንደሚያዳግት አስረድተዋል።
ተፈናቃዮች ወደ አካባቢው የሚገቡት በአገር ሽማግሌዎች ተተችተው ወደ የቤታቸው ይገባሉ የሚል ነገር ነበር። ይሄ ደግሞ ሳይተቹ በቀጥታ በኃይል የገቡበት ሁኔታ ነው ያለው።
የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስን በስልክ ለማግኘት ያደረግነው ጥረት አልተሳካልንም። ሆኖም ዋና አስተዳዳሪው ከቀናት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ በትግራይ ክልል ጊዜ አስተዳደር ላይ የቀረበውን ክስ አጣጥለው ተከታዩን ምላሽ ሰጥተው ነበር።
እያንዳንዱ ቤት አለው፣ ቀበሌ ያለው፣ አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም።
አቶ ኃይሉ የብሔራዊ አብይ ኮሚቴው መግለጫ ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ሲተዳደሩ ከነበሩ ተከራካሪዎቹ የራያ ወረዳዎች ተፈናቅለው በቆቦና በተለያዩ አካባቢዎች የሚገኙ በአስር ሺዎች የሚቆጠሩ ተፈናቃዮችን ዕጣ ፈንታ ግምት ውስጥ ያላስገባ ነው ሲሉ ቅሬታቸውን ይገልጻሉ።
ከሰባ ሺህ በላይ ከስድስቱም ወረዳ የተፈናቀሉት የአማራ ተፈናቃዮች ወደ አካባቢያቸው እንዲመለሱ ባልተደረገበትና እንዲመለሱም በጎ ፈቃደኝነት ባልታየበት ሁኔታ ከስልሳ ሺህ ተማሪዎች በላይ ከትምህርት ገበታ ባቋረጡበትና ፈተና ባልተፈተኑበት ሁኔታ ከአስራ ሶስት ሺህ በላይ ገበሬዎች ከእርሻ ስራ በተፈናቀሉበት ሁኔታ ከዘጠኝ ሺህ ሄክታር በላይ የእርሻ ስራው ባልተሰራበትና ጦም ባደረበት ሁኔታ ያለፈው ምዕራፍ ስኬታማና ለቀጣይ ስራ ጥሩ ልምድ ተቀስሞበታል የሚል ቀልድ መቀለዱ ፍጹም ትክክል ያልሆነና የአካባቢውን ህዝብ ችግር ለመፍታት ቁርጠኝነት የሌለ መሆኑን የሚያሳይ ነው።
ከአላማጣ ከተማ ተፈናቅለው መሆኒ ከተማ ላይ ለሁለት ዓመት ገደማ መቆየታቸውን የሚናገሩትና በቅርቡ ወደ አላማጣ መምጣታቸውን የሚገልጹ አንድ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ መግለጫው ቅድሚያ የሚሰጣቸው ጉዳዮች ላይ ትኩረት አላደረገም ሲሉ አስተያየት ሰጥተዋል።
መጀመሪያ በሁለቱ በኩል ተፈናቃይ ገብቶ ጥሩ ስራ ሰርተና የሚለው ነገር ፐርሰናል እኔ አልቀበለውም። ምክንያቱም በትግራይ በኩል ተፈናቅለው የነበሩት ወደ ሞኒ መጥቶ የነበረው ህዝብም በቆቦ በኩል ተፈናቅሎ መጥቶ የነበረው በግራም በቀኝም የነበረውም ተመቻችቶለት አይደለም ይኖራሉ ገባ። አብዛኛው ወደ ሞኒ የተመለሳለ፣ አብዛኛው ደግሞ ወደ ቆቦ የሸሻለ። አላማጣ የስጋት ቀጠና ነው እና ኮሚቴ ተቋቁሞ በዛኛው ክልልም በዛኛው ክልልም ጊዜያዊ አስተዳደር ይዋቀራል ከማለታቸው በፊት መጀመሪያ መቅደም ያለበት ለዛ ለሚመሩት ህዝብ ደህንነት ማረጋገጥ አለባቸው ብዬ አምናለሁ። ሰላም ካለ ነው የምትመራውም የምትመራው የምትመረጠውም የምትመርጠውም። አሁን ያለው ድባብ ለው አላማጣ ከአንደኛው ሰፈር ወደታች መሄድ አትችልም፣ ከአንደኛው ሰፈር ወደዚህ መሄድ አትችልም፣ መንቀሳቀስ አትችልም። ከክልል ወደ ክልል ከመምጣታቸው በፊት መጀመሪያ የዛ ያለው ህዝብ አማራ ነኝ ይበል፣ ትግሬ ነኝ ይበል፣ ኦሮሞ ነኝ ይበል፣ ቤንሻንጉል ነኝ ይበል፣ መጀመሪያ የአንድነት መድረክ ማቋቋም አለባቸው። መጀመሪያ
በተፈጠረው የጸጥታ ችግር ምክንያት የዛሬ አራት ወር ገደማ ከአላማጣ ተፈናቅለው ቆቦ መጠለያ ጣቢያ ውስጥ እንደሚገኙ የተናገሩ ስማቸው በደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጪ ደግሞ መግለጫውን ሚዛናዊነት የጎደለው ነው ሲሉ ተችተውታል።
የወጣው መግለጫ በራያ ህዝብ ላይ ጨዋታ፣ ቀልድ ነው። በምን ቋንቋ ልግለጽልህ? አም ሶሪ፣ አሁን እያመመኝ ነው። እኔ ብቻ ሳይሆን በአጠቃላይ ህብረተሰቡ ተረብሿል። ተፈናቅለን እያለን በክረምት ሌላውን አስወጥተህ ማስገባት አይነት ሆኖ ተይዞ ያለው እኛን አስወጥተህ ነዋሪ ተወላጅ የሆነውን ብዙ ህዝብ አስወጥተህ እነሱን መተካት ሆኖ ተይዞ ያለ እንዴት ተደርጎ ነው ይሄ ነገር ሊሆን የምችለው? እንዲህ እስከነ ሙሉ ጊዜው አስተዳደሩ ሊሸይማቸው ባሉበት ከሆነ ባስካልሆነ በስተቀር ተፈናቃይ እኛ ያልገባን ቆቦ ተሰደን ተጠልለን እንዲህ በየበረንዳ ወድቀ እንዴት ተደርጎ ነው አሁን ጊዜው አስተዳደር የሚመሰረት የምችለው?
ብሔራዊ አብይ ኮሚቴው አከራካሪ በሚባሉት አዋሳኝ አካባቢዎች ላይ የሰጠውን መግለጫ አስመልክተን ከትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም ምላሽ ለማግኘት የእጅ ስልካቸው ላይ ደውለን ስልካቸው አልሰራልንም። ባለፈው ሚያዝያ ወር ላይ ለብዙሃን መገናኛ መግለጫ ሰጥተው የነበሩት የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ አከራካሪ እየተባሉ በሚጠሩት አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች በማን መዋቅር ስር ይውላሉ በሚለው ጉዳይ ከፌዴራል መንግስቱ ጋር ልዩነት መኖሩን ማስታወቃቸው ይታወሳል። የፌዴራል መንግስቱ አስተዳደሮቹ በመዋቅሩ ስር እንዲሆኑ ይፈልጋል ያሉት ምክትል ርዕሰ መስተዳድሩ የትግራይ ክልል ጊዜ አስተዳደር በአንጻሩ አስተዳደሮቹ በክልሉ ስር እንዲቀጥሉ አቋም መያዙን በዚያው መግለጫቸው ጠቁመው ነበር። የትግራይ ክልል ጊዜ አስተዳደር አመራሮች አከራካሪ የሚለውን ስያሜ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገ መንግስቱ ጭምር ያረጋገጠለት የትግራይ ክልል ህጋዊ አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመጽደቁ በፊት ህወሓት በኃይል የጠቀለላቸው፣ ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርቦባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይሟገታሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ከአሜሪካ ድምፅ በቀጥታ እየተላለፈላችሁ የሚገኘውን የሮብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። በህዋት አማራሮች መካከለ ያለው ውጥረት እንዳሰጋቸው የመቀለ ነዋሪዎች ተናገሩ። በህዝባዊ ወያኔ ሀርነት ትግራይ ህዋት አማራሮች መካከለ የተፈጠረው ውዝግብ ወደ ግጭት እንዳያመራ ስጋት እንዳሳደረባቸው ለአሜሪካ ድምጽ አስተያየት የሰጡት የመቀለ ከተማ ነዋሪዎች ገልጸዋል። የፓርቲው አማራሮች ሁሉንም ችግሮች በውይይት በመፍታት የህዝብ ጥያቄዎችን በመመለስ ላይ አተኩረው ሊሰሩ ይገባል ሲሉም አመልክተዋል። የመቀሌው ዘጋቢያችን ሙልጌታ አጽባሃ ነዋሪዎችን አነጋግሯል።
የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በፓርቲው ዳግም ምዝገባና ድርጅታዊ ጠቅላላ ጉባኤን በተመለከቱ ጉዳዮች ላይ ለሁለት ተከፍሎ እየተወዛገቡ ባሉበት ጊዜ ትላንት ማክሰኞ ከቀትር በኋላ በመቀለ የሰማዕታት ሐውልት አዳራሽ የፓርቲው ጉባኤ ተጀምሮ እየቀጠለ ይገኛል። የፓርቲው ምክትል ሊቀመንበር ጨምሮ 14 የማዕከላዊ ኮሚቴ አባላት የተቃወሙትና የድርጅቱ የማዕከላዊ ቁጥጥር ኮሚሽንም ራሱን ያገለለበት ይኸው ጉባኤ በተሻሻለው የፖለቲካ ፓርቲዎች አዋጅና አዋጁን መሰረት አድርገው በወጡ መመሪያዎች መሰረት ህጋዊ የዝግጅት ሂደት ያልጠበቀ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድም እውቅና የነፈገው ነው። ጉባኤው በሚካሄድበት የትግራይ ክልል ዋና ከተማ መቀለም የአሜሪካ ድምጽ ያነጋግራቸው አስተያየት ሰጪዎች በህወሓት የፖለቲካ አመራሮች መካከል የተፈጠረውን የተካረረ ልዩነትን እንዳሳሰባቸው ገልጸዋል። ከአስተያየት ሰጪዎች መካከል የሆኑት አቶ ብሩክ ኪሮስ በሁለት ቡድኖች በተከፈለው የፓርቲው አመራሮች መካከል የሚታየው የመግለጫዎች ምልልስ ከፈጠረው ውጥረት በተጨማሪ በፌዴራል መንግስት ተቋማት የሚሰጡ ምላሾች ዳግም ግጭት እንዳይቀሰቅስ ስጋት አለን ብለዋል።
ጉባኤ መካሄዱ ሳይሆን ችግሩ ንትርኩ ነው። አሁን የሚያስፈራን በእልህ የተሞላ ነገር ስለሆነ ስጋት የፈጠረብንና ጊዜያዊ መስተዳደሩና የቲፒኤልኤፍ ሁለቱም በሰላም ቢጨርሱት መጀመርታ እርስ በርሳቸው እዚህ ጋር ተነጋግሮ መፍትሄ ቢያመጡና ከዛው አስፈላጊ ከሆነም ጉባኤውም በሰላም ሁሉ ሰው ፈቅዶበት በሰላም ቢካሄድ ደስ ይለናል። ለለውጥ ስከሆነ ምንም ችግር የለው። በብልጽግና የሚሰጠው መግለጫና በህወሓት የሚሰጠው መግለጫ ጥሩ አይመስልም። እስካሁን በተስፋ እየጠበቅን ነበር። እነዚህ ተፈናቃይ ህዝቦቻችን ይመለሳሉ ብለን እየጠበቅን ነበር። አሁን ግን በጣም አስጊ ሁኔታ ነው ያለው። አይ ቲንክ መግለጫው ላይ እንደሰማሁት ከሆነ ፕሪቶሪያ እንደተነካ ነው የምናስበው ያሉ ነው። ይሄ ነገር ቢስተካከል እና ስጋት እሱ ነው። ፕሪቶሪያው እንዳይፈርስ ነው ስጋታችን። ተመልሰን ወደ ችግር መግባት አንፈልግም። በሰላም ቢጨርሱት ደስ ይለናል።
አቶ ካህሱ ታደሰ የተባሉ ሌላ አስተያየት ሰጪም አመራሮቹ ለህዝብ እናስባለን የሚሉ ከሆነ በሰከነ መንገድ ተወያይተው ችግራቸው ሊፈቱ ይገባል ብለዋል።
እንደ የትግራይ ነዋሪ ማለት ነው ያለውን ነገር በችግሩን በሰላማዊ መፍታት ነው እንጂ መግለጫ የሚፈታ ነገር የለም። የሆነ ሆኖ ለህዝብ የሚጠቅም ነገር ቢሰሩ ይሻላል። በዛ መግለጫ በመስጠት ህዝብን ማደናገርም ጥሩ አይደለም። ለህዝብ ብለህ ለእና ጀጋኑ የወለደችው እናት ብለህ በሰላማዊ መንገድ መፍታት ይሻላል። ከጦርነት የሚመጣ ነገር ምንም ትርፍ የለም። በሰላማዊ መንገድ ቢፈቱ ይሻላል የሚል እምነት አለ። ዞሮ ዞሮ ጦሱ የህዝብ ላይ ነው የሚያርፈው። በፖለቲከኞች የደረሰ ነገር ነው፣ በነዋሪ ነው የሚደርሰ።
ሌላው አስተያየት ሰጪ መምህር ሽሻይ ክንፈ ደግሞ ክፍፍሉ በፈጠረው ውጥረት ምክንያት ለሚመጣ መዘዝ ተጠያቂው የፓርቲው አመራር ይሆናል ሲሉ አሳስበዋል።
አደጋ የሚፈጥር ከሆነ የፕሪቶሪያ ውሉን የሚያፈርስ ከሆነ እንደገና የትግራይ ህዝብ ሰላምና ጸጥታን የሚያናጋ መስሎ ይሰማኛል። በእኔ በኩል ሁሉም የትግራይ ህዝብ በንቃት በመገንዘብ መጠንቀቅና በዚያ የሚሳተፉ ሰዎች አደብ ማስያዝ አለበት ብዬ አምናለሁ።
የህግ ምሁሩ አቶ ሙስጠፋ አብዱ በበኩላቸው አንድ ፓርቲ የጠራው ድርጅታዊ ጠቅላላ ጉባኤ የውስጥ ጉዳይ መሆኑን ጠቅሰው አነጋጋሪ መሆን አይገባውም ነበር ሲሉ ተችተዋል።
እየተካሄደ ያለው ጉባኤ ነው። ሆኖም በፍጹም የሚያጨቃጭቅና የሚያናተርክ ነገር በሌለበት ጉዳይ ነው እየተጨቃጨቀ ያለው። የፓርቲ ጉባኤ አፍተር ኦል የፓርቲ ጉባኤ ነው። ብልጽግና አይመለከተውም፣ ፌዴራል መንግስት አይመለከተውም፣ ማንም አይመለከተውም። ምክንያቱም የፓርቲ ጉባኤ ነው። የፌዴራል መንግስትም እዚህ ጋር ጣልቃ ገብቶ አካሄድ አታካሄድ ማለት አልነበረበትም።
እንደ አቶ ምስጦፋ አስተያየት የውዝግቡ አንድ መነሻ የሆነው የህወሓት ህጋዊ ሰውነት መመለስና ምዝገባ ጉዳይ ከፌዴራል መንግስት ጋር ግጭት በዘላቂነት ለማቆም በተስማሙበት የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት መመለስ ያለበት ነው። ሆኖም የህወሓት አመራሮች ይህ ተፈጻሚ እንዲሆን አልሰሩም ያሉት የህግ ምሁሩ ችግሩን በዚህ ምክንያት የተፈጠረ ነው በማለት አስረድተዋል። ዛሬም የቀጠለው የህወሓት ጉባኤ ጉባኤ አመራሩን በማስተካከል ፓርቲው የማዳን የትግራይ ህዝብን ከጥፋት የመታደግ ተልእኮ እንዳለው ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በትላንቱ የመክፈቻ መርሃ ግብር ላይ ተናግረዋል። በህወሓት አመራሮች ክፍፍል ውስጥ የክልሉ የጸጥታ ኃይሎች ውግንና እንደማይኖራቸው የተገለጸ ሲሆን ማንኛውም አለመግባባት ወደ ጸጥታ ችግር እንዳያመራ በሚል ለተወሰነ ጊዜ ድጋፍም ሆነ የተቃውሞ ሰልፍ መከልከሉን የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ባለፈው ሳምንት እሁድ ማስታወቃቸው ይታወሳል። የምርጫ ቦርድ እውቅና ያልሰጠው ይህ ጉባኤ ህወሓት በፕሪቶሪያው የሰላም ስምምነት መሰረት የገባው ግዴታ በተጨባጭ ተግባር የደመሰሰበት ነው ብለዋል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ። የትግራይ ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉም አካሄዱን የኮነኑት ሚኒስትሩ የመጨረሻው የጥፋት መንገድ ነው፣ ለዚህም ደግሞ ብቸኛው ተጠያቂ ራሱ ይሆናል ብለዋል። ጉባኤው ለብዙሃን መገናኛ ዝግ ሲሆን በረፍት ሰዓት ከጉባኤው ተሳታፊዎች አስተያየት ለማካተት የተደረገው ጥረት ለጊዜው አልተሳካም። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሁን በፊት ጉባኤው ማካሄድ ጦርነት አያመጣም ሲሉ ገልጸው ነበር። ጠቅላላው ጉባኤው የሚረዳን ውስጣችን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤው ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ማለታቸው ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
አሁን ደግሞ ወደ አፍሪካዊቷ አገር ዚምባብዌ እናመራለን። ዚምባብዌ በቅርቡ የተከሰተውን የኮሌራ ወረርሽኝ መቆጣጠሯን አስታውቃለች። ዚምባብዌ ላለፉት 18 ወራት ገደማ ሲዛመት የቆየውን የኮሌራ ወረርሽኝ መቆጣጠሯን የአገሪቱ ባለስልጣናት አውጀዋል። የህብረተሰብ ጤና ባለሙያዎች ግን የውሃ ወለድ በሽታን ያስከተለው ሁኔታ አሁንም እንዳለ መሆኑን አስቸኳይ ትኩረት እንደሚያስፈልገው ይናገራሉ። ኮሎምቦስ ማቡንጋ ከሐራሬ ተከታዩን ዘገባ ልኳል፣ እንደሚከተለው ይቀርባል።
ባለፈው ዓመት የካቲት ወር የጀመረውን የኮሌራ ወረርሽኝ ስትታገል የቆየችው ዚምባብዌ ባለፈው ሐምሌ ወር ለበሽታው መጋለጡ የተመዘገበ አንድም ሰው አለመኖሩን ካስታወቀች በኋላ ሁሉም ነገር ነጻ ነው ተብሏል። ለበሽታው የተጋለጠ ሰው መኖሩ ለመጨረሻ ጊዜ የተመዘገበው በሰኔ ወር ነበር። ወረርሽኙ በተከሰተበት ወቅት በአገሪቱ 34,549 ሰዎች ለበሽታው ሳይጋለጡ እንዳልቀሩ የተመዘገበ ሲሆን ከ700 በላይ ሰዎች ሞተዋል። ዶክተር ዳግላስ ሞምቤ ሾራ የዚምባብዌ የጤና ጥበቃ ሚኒስትር ናቸው።
What it means really is to say the interventions that we
በእርግጥ ይምን ማለት ነው? እንደ መንግስት ያደረግነው ጣልቃ ገብነት የምንፈልገውን ውጤት አስገኝቷል ማለት ነው። ያም ማለት ኮሌራን በቁጥጥር ስር መዋላችንን ማረጋገጥ ነው። ልንሰራባቸው የሚገቡ ሌሎች ጉዳዮችም አሉ፣ ምክንያቱም ችግሩንም በማህበረሰብ ውስጥ አለ።
በዚምባብዌ የማህበረሰብ አቀፍ የጤና ጥበቃ ቡድን ስራ አስፈጻሚ ኢታይ ሩሱኬ ድርጅታቸው ከኮሌራ ነጻ የሆነች ሀገር የሚለውን ዜና በደስታ ቢቀበሉም ብዙ ስራ መሰራት እንዳለበት ይናገራሉ።
ስለመሙና ማስቀረትና መከላከል የተቻለ ስለሚፈጠረው አላስፈላጊ የህይወት መጥፋት ትልቅ ስጋት ነበረን። እንደ አውሮፓውያን አቆጣጠር ከ2008 እስከ 2009 በተከሰተው የኮሌራ ወረርሽኝ ውድመት ያጋጠማት ሀገር እንደመሆናችን መጠን ከዚያና ከተከተለው የተማርን አይመስልም። እንደ አውሮፓውያን አቆጣጠር ከ2008 እስከ 2009 የተከሰተው የኮሌራ ወረርሽኝ በውሃና በንጽህና መሠረተ ልማት ላይ መዋለ ንዋይ ማፍሰስ አስፈላጊ መሆኑን አመላካሽ ነበር።
እንደ አውሮፓ አቆጣጠር ከ2008 እስከ 2009 በተከሰተው ወረርሽኝ ዚምባብዌ ውስጥ 98,592 ሰዎች ለበሽታው የተጋለጡ ሲሆን 4,288 ሰዎች ሞተዋል ሲሉ የአገሪቱ መንግስትና የዓለም ጤና ድርጅት ተናግረዋል። በዚምባብዌ የዓለም ጤና ድርጅት ተወካይ ዶክተር ደስታ ጥሩነ ለቪኦኤ እንደተናገሩት የወረርሽኙ መጥፋት ማለት አገሪቱ አሁን በሌሎች የጤና ችግሮች ላይ ማተኮር ትችላለች ማለት ነው ብለዋል። የሚከተለውን ግን ያከሉት ወዲያውኑ ነበር።
ለኮሌራ ስርጭት አስተዋጽኦ ያደረጉ ዋና ዋና ነገሮች አሁንም በስርጭት ላይ ናቸው። እነዚህም የንጹህ ውሃ አቅርቦት፣ የንጽህና መጠበቂያ ተቋማትና ንጽህና አጠባበቅ እንዲሁም በህብረተሰቡ መካከል ያሉ አንዳንድ የተሳሳቱ አመለካከቶች ስርጭት ይጨምራሉ። ስለሆነም የኮሌራ በሽታ ስርጭት ከፍተኛ ተጋላጭ ለሆኑ ማህበረሰቦች የውሃ አቅርቦት ቅድሚያ ሊሰጠው እንደሚገባ ሁሉ እነዚህን ጉዳዮች ለመፍታት ቅድሚያ በምንሰጣቸው ነገሮች ላይ ማተኮር አለብን። በተጨማሪም ይህ ወረርሽኝ በቅርብ ጊዜ ውስጥ ዳግም እንዳይከሰት መንግስት በእነዚህ ከፍተኛ ስጋት ውስጥ ባሉ ማህበረሰቦች ላይ ትኩረት ሰጥቶ መስራት አለበት።
በሌላም በኩል ድንበር የለሽ ዶክተሮች ኮሌራን ማጥፋት ለዚምባብዌ ትልቅ ድል ቢሆንም ወደፊት ወረርሽኞችን ለመከላከል የበለጠ መሰራት እንደሚቻል ያምናል ብሏል። የዶክተሮቹ ቡድን የኮሌራ ክትባቶችን በወቅቱ ማግኘትና ዚምባብዌ በውሃ ንጽህናና በንጽህና መሰረተ ልማቶች በከተማና በገጠር ማህበረሰቦች ውስጥ ኢንቨስት ማድረጉን በማረጋገጥ መካከል ሚዛናዊነት እንደሚያስፈልግ ተናግረዋል። በምህጻረ ቃል MSF ተብሎ የሚታወቀው ቡድን ከዚምባብዌ መንግስትና ከተባበሩት መንግስታት ድርጅት ጋር በመሆን የኮሌራ ስርጭትን ለመቆጣጠር አብረው ከሰሩ ግብረሰናይ ድርጅቶች አንዱ ነው። በዚምባብዌ ዋና ከተማ ሐራሬ መኪናዎችን በሚያሽከረክሩበት ወቅት ህዝቡ ባልተሰበሰበና በዝምብ በተበከሉ የቆሻሻ ክምር ውስጥ ሲራመድ ማስተዋል ይቻላል። ጥገና በሚያስፈልጋቸው የፍሳሽ ማስወገጃ ቱቦዎች ምክንያት በአንዳንድ ቦታዎች በየመንገዱ ፍሳሽ ይስተዋላል። በአንዳንድ አካባቢዎች ለቤት ውስጥ ስራዎችና ለመጠጥ የሚሆን ንጹህ ውሃ ለቀናት ባለመኖሩም ነዋሪዎች ቅሬታቸውን ይገልጻሉ።
አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። በጩ ፕሬዝደንት ካማላ ሃሪስ ላይ የተነጣጠሩ የጾታና ዘር ተኮር ትችቶችን ይመለከታል። በዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ ላይ ጾታቸውንና የዘር ግንዳቸውን መሰረት ያደረጉ ትችቶች ሲሰነዘሩባቸው ይሰማሉ። ተቺዎቹ በነጻው ዓለም በግልጽም ሆነ በተዘዋዋሪ ከሁሉም ከፍተኛ የሆነውን የስልጣን ቦታ ሴት ልትይዘው አትችልም ሲሉ ሃሪስ ለፕሬዝደንታዊ ምርጫ የሚያደርጉትን ፉክክር ይኮንናሉ። የጾታዎች ጉዳይ ምሁራን ደግሞ እነዚሁ የካማላ ሃሪስ ነቃፊዎች ከሴትነታቸው በተጨማሪ በዘር መሰረታቸውም ላይ ያነጣጠረ ጥቃት እየሰነዘሩባቸው መሆኑን ይናገራሉ። የአኒታ ፓውልን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ለከፍተኛው የሀገሪቱ የስልጣን መንበር እየተወዳደሩ ያሉት ምክትል ፕሬዚደንት ካማላ ሃሪስ በፍቅር ታሪካቸው፣ ባለባበሳቸው፣ ለየት ባለው አሳሳቃቸው ጭምር ሳይቀር ጾታዊ የሆኑ የቃላት ጥቃቶች ሲወርዱባቸው ይሰማል። በጉዳዩ ላይ አስተያየታቸውን የሰጡ አዋቂዎችም እነዚህ በእሳቸው ላይ የሚሰነዘሩት ጥቃቶች ሴቶችን ከወንዶች አሳንሶ የማየት አይነተኛና የኖሩ መገለጫዎች እንደሆኑ ይናገራሉ። ሃሪስም ቢሆኑ ለእነዚህ በአሜሪካ ሴት ለመጀመሪያ ጊዜ ለፕሬዝደንትነት ከተወዳደረችበት ከአንድ ምዕተ ዓመት በላይ በፊት ጀምሮ ሲሰነዘሩ ለኖሩ ጥቃቶች ፈጥነው አጸፋ ከመመለስ ወደኋላ አላሉም። ምሁራኑ ግን ለካማላ ሃሪስ ሌላ የማይቀር ፈታኝ ጉዳይ እንዳለ ይናገራሉ። እሱም ከተለያዩ የዘር መሰረቶች የመጡ መሆናቸው ነው። የሪፐብሊካን ፓርቲ ውጪ ፕሬዝዳንታዊ ተፎካካሪ ዶናልድ ትራምፕ
She was always of Indian heritage and she was only promoting Indian heritage.
በፊት እንግዲህ የዘር መሰረታቸው ህንዳዊ ነበር። እሳቸውም በዘር ህንዳዊ እንደሆኑ ብቻ ነበር የሚናገሩት። እስከተወሰኑ አመታት ድረስ ማለትም ወደ ጥቁርነት ከመቀየራቸው በፊት እኔ ጥቁር መሆናቸውን አላውቅም ነበር። አሁንም በጥቁርነት ለመታወቅ ይፈልጋሉ። ስለዚህ እኔ አላውቅም ህንዳዊ ናቸው ወይስ ጥቁር ናቸው።
በጆርጅታውን ዩኒቨርሲቲ የመንግስት አስተዳደር ፕሮፌሰርና የሴቶችና የጾታዎች ጉዳይ ክፍለ ዳይሬክተር የሆኑት ናዲያ ብራውን የሚከተለውን አስተያየት ሰጥተዋል።
Misogynoir is the horrible hybrid between sexism and racism.
Misogynoir የሚባለው በጥቁር ሴቶች ላይ በጾታቸውም በዘራቸውም የሚሰነዘር አስቀያሚ ጥቃት ሲሆን መሰረቱ ደግሞ ስለ ጥቁር ሴቶች ያለው አሉታዊ አመለካከት ነው። የነጭ ወንዶች የበላይነት የሚያቀነቅኑ ወግና ስርዓቶችን አያከብሩም ከሚለው አስተያየት ጋርም የተያያዘ ነው።
ስለነዚህ በካማላ ሃሪስ ላይ ክንዋኔያቸውን ሳይሆን በግል ማንነታቸው ላይ ስለሚያነጣጥሩ ጥቃቶች ታዲያ አጥብቀው የሚቃወሟቸው ሪፐብሊካኖች ሳይቀሩ ለማስረዳት ሲሞክሩ ተስተውለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን
This is not personal with regard to Kamala Harris.
ይሄ የካማላ ሃሪስን በግል ዘራቸውንም ሆነ ጾታቸውን የሚመለከት ጉዳይ አይደለም። በምንም አይነት ከዚያ ጋር ምንም ግንኙነት የለውም።
ምሁራኑም ሴቶች በህብረተሰብ ውስጥ ያላቸውን የኖረውን ሚና ይዘው መቆየት አለባቸው የሚለው አስተሳሰብ ብዙ ደጋፊ እንዳለው ነው የሚናገሩት። የሴቶች ሚና መሆን ያለበት የቤት አስተዳዳሪነት፣ እናትነትና አጋዥነት ነው የሚል ንቅናቄ በኢንስታግራም እየተዘዋወረ መሆኑንም ላብነት ይጠቅሳሉ። በአንዳንድ መራጭ ሴቶች አመለካከት ግን ጾታን መሰረት አድርገው የሚሰነዘሩ ጥቃቶች አስቂኝ የአላዋቂ አስተሳሰቦች ናቸው። የካሊፎርኒያ ነዋሪዋ አመራጭ ሳሊና ስናሽ የሚከተለውን አስተያየት ሰጥተዋል። ይሄ ሰዎችን በጾታቸው የማበላለጥ ጉዳይ ነው፣ ወንዶች ብቻ ካልሆኑ የሚሉ ሰዎች የሚያደርጉት ነገር ነው። ሚስ ክሊንተን በተወዳደሩ ጊዜም ይህን ሲሉ ነበር። የማይሆን ነገር ነው፣ ሴት ነች እኮ፣ የወር አበባዋ ሲመጣ ጦርነት ብትከፍትስ ሲሉ ነበር። የጆርጅታውን ዩኒቨርሲቲዋ ፕሮፌሰር ናርዲያ ብራውን በበኩላቸው ትራምፕ በካመላ ሃሪስ ላይ የግል ማንነታቸውን በሚመለከት ነቀፌታ የሚያወርዱባቸው በክርክር መድረክ ላይ ሊጋጥሟቸው ስለሚፈሩ ነው ይላሉ። ባለፉት ቀናት ዶናልድ ትራምፕ እና ካመላ ሃሪስ እንደ አውሮፓውያን የዘመን አቆጣጠር በመጪው መስከረም 10 ቀን ሊካሄድ ከታቀደው ክርክር ሊወጡ እየሞከሩ ነው በሚል ሲወነጃጀሉ ተሰምተዋል። ትራምፕ ቀድመው ከዚያ ይልቅ እሳቸው በሚወዱት የዜና አውታር ላይ መስከረም 4 ቀን እንከራከር የሚል ሐሳብ አቅርበዋል። ፕሮፌሰር ናዲያ ብራውን እንዲህ ይላሉ።
Probably a smart move on Trump's behalf, given that Kamala Harris...
ምናልባት ትራምፕ ይህን ማድረጋቸው ብልጥ የሆኑ ይመስለኛል። ምክንያቱም ካማላ ሃሪስ አቃቤ ሕግ የነበሩ ሰው ናቸው። ምን አይነት ሰው እንደሆኑ ክርክር ላይም ክንዋኔያቸውን አይተናል። ስለዚህ በብዙ ሰዎች እምነት ዶናልድ ትራምፕን በክርክር ድራሻቸውን ነው የሚያጠፉት።
የአሜሪካ ሴቶች የመምረጥ መብታቸውን ከተቀዳጁበት እንደ አውሮፓውያን አቆጣጠር ከ1920 ጀምረው በሀገራቸው ፕሬዝደንታዊ ምርጫዎች ያላቸው ሚና ከፍ እያለ ሄደዋል።
የምሽቱን የመጀመሪያ አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የታሰሩ ጋዜጠኞች ፍትህ እንዲያገኙ የመገናኛ ብዙሃን ባለሙያዎች ማህበር ጥሪ አቀረበ የሚለው ይሆናል። የተራዘመና የተወሳሰበ የፍትህ ሂደት የታሳሪ ጋዜጠኞችን መብት አደጋ ላይ የጣለ ነው ያለው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በእስር ላይ ያሉ ጋዜጠኞች ፍትህ እንዲያገኙ ጥሪ አቅርበዋል። የመገናኛ ብዙሃን ባለሙያዎች ማህበሩ ከሰሞኑ በተለያዩ ማረሚያ ቤቶች በመገኘት በእስር ላይ ያሉ ጋዜጠኞችን አያያዝ መመልከቱንና ከታሳሪዎች ጋር መነጋገሩን አስታውቋል። ማህበሩ አያይዞም በመላ አገሪቱ ባለው የፖለቲካ መንፈስ ሳቢያ የጋዜጠኞች ደህንነትና ምቹ ያልሆነው የጋዜጠኝነት ምህዳር አጣብቂኝ ውስጥ መግባቱን ገልጾ ለማሻሻል ጥረት እንዲደረግ ጥሪ አቅርበዋል። ሀብታሙ ስዩም በጉዳዩ ላይ ቀጣዩን ዘገባ አሰናድቷል።
ኢትዮጵያ ውስጥ የሚገኙ የመገናኛ ብዙሃን ባለሙያዎችን መብትና ክብር ማስጠበቅ ዋነኛ ዓላማ መሆኑን የሚገልጸው ኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር አመራሮቹ ነሐሴ 5 ቀን 2016 ዓ.ም በቃሊቲና ቂሊንጦ ማረሚያ ቤት የሚገኙ ታሳሪ ጋዜጠኞችን መጎብኘታቸውን ይፋ አድርጓል። የማህበሩ አመራሮች በእስር ከሚገኙት ጋዜጠኞች ጋር በነበራቸው ቆይታ ታሳሪዎቹ በማረሚያ ቤት ውስጥ ባለው አያያዝ ዙሪያ ቅሬታ ባይኖራቸውም በቁጥጥር ስር ከዋሉበት አፍታ ጀምሮ ግን ለተለያዩ መብት ጥሰቶች መዳረጋቸውን ስለመግለጻቸው ማህበሩ ያስረዳል። ጋዜጠኛ መርሻ ጥሩነህ የማህበሩ የህዝብ ግንኙነት ኃላፊ ነው።
በተደጋጋሚ የክሶች መለዋወጥ እንዳጋጠማቸው ነግረውናል። እንግዲህ መጀመሪያ ላይ ለመግለጽ እንደሞከርኩት የያዙ ወከባ እንደተፈጸመባቸው፣ ጥቃት የሚመስል ነገር እንደተፈጸመባቸው ነው የነገሩን።
በእስር ላይ የሚገኙት ጋዜጠኞች ደርሰውብናል ካሉት የመብት ጥሰቶች መካከል አንዱ ከፍርድ ሂደቱ ጋር የተገናኘ መሆኑንም የህዝብ ግንኙነት ኃላፊው ያነሳል። ጋዜጠኞች ከሙያቸው ጋር የተያያዘ ጥፋት በሚገኝባቸው ጊዜ የሚዳኙባቸው የቀደሙ አግባብነት ያላቸው ህጎች ያሉ ቢሆንም በጸረ ሽብር ህጉ ስር ተከሳሽ መሆናቸው ግን በአፋጣኝ ፍትህ የማግኘት መብታቸውን እንደጎዳው ቅሬታ ማቅረባቸውንም ያክላል።
የቀረቡባቸው ክስ የሽብር ወንጀል ነው። ነገር ግን በምርመራ ወቅት ወይም ደግሞ አቃቢ ህግ እያቀረበ ባለው የክስ ዝርዝር ላይ የሚወነጀሉበት ወይም የቀረበ የክስ ዝርዝር የሚያስረዳው እንደዚህ አይነት ሚዲያ ላይ እንደዚህ ብላችኋል የሚል ክስ ነው። ይሄ ደግሞ ቅድም በጠቀስኩት የመገናኛ ብዙሀን አዋጅ መሰረት ጋዜጠኞች በሚዲያ ላይ በሰሩት ወይም ባደረጉት ንግግር ወይም በሰሩት ስህተት ከተጠረጠሩ የሚሰጣቸው የህግ ክልል አለ። በዛ ልክ ነው በህግ ጉዳያቸው መታየት ያለበት። ነገር ግን ከዛ ባፈነገጠ ሁኔታ ህግና ስርዓትን ባልተከተለ ሁኔታ የፖለቲካ እስረኛ ሰለባ ሆነናል የሚል ነገር ነው ያቀረቡልን። እኛም እንግዲህ እንደ ማህበር አይጠየቁ አይከሰሱም ወይም ደግሞ አይታሰሩ የሚል አቋም የለንም። የኛ እንደ ማህበር መርሃችን ማንም ሰው ጋዜጠኛም ይሁን ሌላው ሰው እኩል ነው፣ ካጠፋ ይጠየቃል፣ ይከሰሳል፣ ይታሰባል። ነገር ግን በህግና በህግ ስርዓት ብቻ ነው መሆን ያለበት። የጋዜጠኞችም የተሰጣቸው በመገናኛ ብዙሀን አዋጅ፣ በህገ መንግስቱም በሌሎች የሀገሪቱ ህጎች መሰረት የሰጣቸው መብት መጠበቅ መቻል አለበት ነው አሁን የኛ ጥያቄ።
የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር በእስር ላይ የሚገኙ ጋዜጠኞች ፍትህ እንዲያገኙ ጥሪ አቅርበዋል። ከአሁኑ ጥሪው ጎን ለጎን በሀገሪቱ ውስጥ ያለው ነባራዊ ሁኔታ በጋዜጠኞች ደህንነት ላይ ከደቀነው አደጋ አንጻር የኢትዮጵያ መንግስትን ጨምሮ ሁኔታውን ሊያሻሽሉ የሚችሉ ተግባራት በሁሉም ዘንድ ሊተገበሩ እንደሚገባ አሳስበዋል። የማህበሩ የህዝብ ግንኙነት ኃላፊ መርሻ ጥሩነህ በድጋሚ
እስር ላይ ያሉ ጋዜጠኞች ብቻ አይደለም እኛ የሚገደል፣ በተለያዩ ሀገሪቱ አካባቢዎች ላይ ጋዜጠኞች ይታሰራሉ፣ ይዋከባሉ፣ ይሰወራሉ፣ ይደበደባሉ። ይሄ ብቻ አይደለም፣ በርካታ ጋዜጠኞች ከሀገር እየተሰደዱ ነው። በተለይ ባለፉት 2-3 ዓመታት እንግዲህ ኢትዮጵያ በዓለም አንድ ጋዜጠኛ ያልታሰረባት ሀገር ተብላ በ2019 የዓለም የፕሬስ ቀንን ካከበረች በኋላ በሂደት እየተሸረሸረ የመጣው ነገር በጣም አሳሳቢ ነው። በተለይም ባለፈው አንድ ዓመት ብዙ ጋዜጠኞች ከሀገር ተሰደዋል፣ የመንግስት ወይም የህዝብ ሚዲያዎችን ጨምሮ፣ እዛ ላይ የሚሰሩ ጋዜጠኞችን ጨምሮ። ስለዚህ ወከባ የሚመስለው ሚዲያዎችን፣ የሚዲያ ባለሙያዎችን ማዋከብ የሚመስለው ነገር እንዲቆም ጥሪን ያቀረብ ነው።
በጋዜጠኞች ግላዊ ደህንነትና መብቶች ላይ ከተጋረጡት ስጋቶች ባሻገር ለነጻ ጋዜጠኝነት ስራ አዳጋች እየሆነ መጥቷል ላለው ምህዳርም መፍትሄ ሊዘየድ እንደሚገባ ማህበሩ አሳስቧል።
ሀገራችን በርካታ የፖለቲካ ከፍ ዝቆች ውስጥ ያለፈች ነው። በዚህ መካከል የሚዲያው ምህዳር እየጠበበ ነው ያለው። ይሄ ነገር ደግሞ ሀገራችን ያለችበትን ችግር ለመፍታት ካስፈለገ ሚዲያውም ነጻ መሆን መቻል አለበት። በነገራችን ላይ ያ ማለት ከመንግስትም ከፖለቲካ ኃይሎችም ውግንና ነጻ ሆኖ ውግንናው ለህዝብ፣ ለእውነት እና ለሀገር ብቻ ሆኖ መስራት መቻል አለበት። አሁን እያየን ያለው ነው ግን የህዝብ ሚዲያዎች ግብራቸው የመንግስት እየሆነ ነው። ደግሞ በሌላ በኩል የግል ሚዲያዎች የሚባሉት ደግሞ ለሆነ የፖለቲካ ኃይል ውግንና እያሳዩ የሀገርና የህዝብ ጥቅም ወደ ጎን እየተተወ ያለበት ሁኔታ አለ። ያ ማለት በጣም በገለልተኝነት የሚሰሩ ሚዲያ ተቋማት የሉም ማለት አይደለም። ለምሳሌ የእናንተ ሚዲያ ጨምሮ ምንም እንኳን መሰረታቸው የውጭ ቢሆንም የሀገራችን ውስጥ የሆኑ ሚዲያዎችም በነፃነት የሚሰሩበት ሁኔታ አለ። ያ ማለት በገለልተኝነት ለማለት ፈልጌ ነው። ሁሉም ባለድርሻ አካል ይህንን ነገር አስቦበት የሚዲያ ምህዳሩን ነፃ ማድረግ እንደ ሀገር ከገጠመን ችግርም ለመውጣት አንዱ ምሰሶ ነው ብሎ መታሰብ አለበት።
ሀገር አቀፍና ዓለም አቀፍ የሰብአዊ ተቋማት እንዲሁም የመብት ተሟጋች ድርጅቶች ኢትዮጵያ ውስጥ ጋዜጠኞች ላይ ያነጣጠሩ ፍትሐዊነት የጎደላቸው ተግባራትና የመብት ረገጣዎች አሳሳቢነታቸው እየጨመረ መምጣቱን ሲገልጹ ሰንብተዋል። ለማሳያነት ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ 8 ጋዜጠኞች በእስር እንደሚገኙና ከ2020 የጎርጎሳውያኑ ዘመን ወዲህ 54 ያክሉ ጋዜጠኞች ከሀገር ለቀው መሰደዳቸውን በቅርብ ወራት ሪፖርቶቹ ላይ ገልጸዋል። በዚህ ዘገባ ውስጥ የኢትዮጵያ መንግስት ባለስልጣናትን ምላሽ ለማካተት በተለይ ለመንግስት ኮሚኒኬሽን አገልግሎት ኃላፊዎች ተደጋጋሚ የስልክ ሙከራ ብናደርግም ለዛሬው አልተሳካም። ጥረታችንን እንቀጥላለን። ይሁንና ከዚህ በፊት ለእስር ከተዳረጉ ጋዜጠኞች ጋር በተገናኘ ለሚቀርቡ ጥያቄዎች ጋዜጠኞች በሙያቸው ምክንያት ሳይሆን የሀገሪቱን ሕጎች በሚጥሱ ወንጀሎች ውስጥ ተሳትፎ በመገኘታቸው በቁጥጥር ስር እንደዋሉ ባለስልጣናት ሲናገሩ ተሰምተዋል። አንዳንድ ጋዜጠኞች በተከሰሱባቸው መዝገቦች ውስጥ ጋዜጠኞቹን ለእስር ያበቃቸው ምክንያት ተጠቅሷል። ለአብነት ዳዊት በጋሻው፣ ገነት አስማማው እንዲሁም ጎበዜ ሲሳይ የተባሉ በተለያዩ የዜናና መረጃ አውታሮች ላይ ባላቸው ተሳትፎ የሚታወቁ ግለሰቦች በተከሰሱበት የነ ዶክተር ወንደሰን አሰፋ መዝገብ ላይ አቃቢ ሕግ ተከሳሾቹ የፖለቲካና የርዕዮተ ዓላማ ለማራመድ በማሰብ ሀገሪቱን እያስተዳደረ ያለውን መንግስት ወታደራዊ ስልትና ስትራቴጂ በመንደፍ የአማራ ክልል የሚዋሰንባቸው መንገዶችን በመዝጋት ህዝብን ማሸበርና መንግስትን አስገድደው ከስልጣን ለማውረድ ሞክረዋል የሚሉ የሽብር ተግባር ድርጊቶችን ጠቅሰው በክሱ ላይ ማስፈሩ ይታወሳል። ተከሳሾቹና ጠበቆቻቸው ግን ክሶቹን ተቃውመው መከራከራቸው ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ሬዲዮ ስርጭት ነው። ከዚህ በመቀጠል ኢትዮጵያውያን በአሜሪካ ፕሮግራማችን ይቀርባል። በአሜሪካና በኢትዮጵያ የጤና ዘርፍ ውስጥ ያገልግሉቱን ያስፋፋ ያለው ተድላ አምቡላንስ አቶ ሳሚ ካሳይ ተድላ ኑሯቸውን በአሜሪካ በማድረግ በህክምና ትራንስፖርት ዘርፍ ተሰማርተው የሚገኙ ኢትዮጵያዊ ናቸው። በሪችመንድ ቨርጂኒያ የጀመሩት ድንገተኛ ላልሆኑ የህክምና አገልግሎቶች የአምቡላንስ አገልግሎት የሚሰጠው ድርጅታቸው 9 አመታትን ያስቆጠረ ሲሆን በአሁኑ ወቅት አገልግሎቱን ወደ አላባማና ሰሜን ካሮላይና ያስፋፉት መሆኑን ይናገራሉ። ከ40 በላይ ኢትዮጵያውያን በድርጅታቸው ውስጥ አብረዋቸው እንደሚሰሩም አቶ ሳሚ ገልጸዋል። በኢትዮጵያም ድርጅቱን ተድላ አምቡላንስ በሚል ሰይመው በአዲስ አበባ አገልግሎት መስጠት መጀመራቸውን ያስታወቁት አቶ ሳሚ ካሳይ ተድላ ወደ ሌሎች የአገሪቱ ከተሞችም ያስፋፉት እንደሚገኙ አመልክተዋል። አስማማው አየነ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
እሺ፣ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮቻችን ስም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልኝ በመጀመሪያ በምን ስራ ላይ እንደተሰማሩ ነግረውን ብንጀምር።
አመሰግናለሁ። ሳሚ ካሳይ ተድላ እባላለሁ። በድንገተኛ ያልሆኑ የሕክምና አገልግሎት ትራንስፖርቴሽን ላይ ይገኛለሁ። አሜሪካ ተድላ ትራንስፖርቴሽን ይባላል። ኢትዮጵያ ላይ ደግሞ ተድላ አምቡላንስ። በድንገተኛና ድንገተኛ ያልሆኑ በሁለቱም ኢትዮጵያ ላይ እና ከኢትዮጵያ ደግሞ ሌላው ክፍለ ሀገሮች ላይ እየተሰማራ እንገናኛለን።
እስኪ አገልግሎቱ እንዴት ጀመራችሁት? ይህን ለመጀመር ምን አነሳሳዎት?
አሜሪካ ከኤሮፕ ሙቭ እንዳለ እንደመጣሁኝ ሪችመንድ የሚባል ቦታ ቨርጂኒያ ላይ ነበር የመጣሁት። በዛን ጊዜ በታክሲ ካምፓኒ ነበረ ሜዲካል የሚነሳው፣ አንዳንድም ነበሩ ሜዲካል ላይ። ከዛ አንድ መኪና ገዝቼ ካምፓኒዎች ጋር ሁኜ በራሴ መኪና መስራት ጀመርኩኝ። ከዛ ተነስቼ ነው ኢንተረስት ሞር ደግሞ በአረጋውያን ላይ በኦቲስቲክ ላይ እና ዳያቤቲክ ላይ ስለሚሰሩ የነበሩ ስናነሳቸው ሰዎቹን ስናቅ ህመማቸውን ያላቸው የትራንስፖርቴሽን ችግር ከመገንዘብ ለምን ትራንስፖርቴሽን ሙሉውን ስትሬቸር እና ዊልቸር የሚያጠቃልል ምንድን ነው ብዬ ሳጠና ነው ወደ ሜዲካል ወደ ድንገተኛ የትራንስፖርቴሽን ካምፓኒ መሆን እንዳለበት የነገሩኝ። ከዛ ተነስቼ ነው ራሴን ከ3 መኪና ጀምሬ የጀመርኩት።
ድርጅታችሁ ስንት አመት ሆኖ ማለት ነው አገልግሎት መስጠት ከጀመረ? በዚህ መስራ ከተሰማራችሁ?
ኦኬ፣ መጀመሪያ ሪችመንድ በነበርኩበት ጊዜ ሚሚና ሉሲ የሚባሉ ካምፓኒዎች ነበሩኝ። አሁን ከዛ አካባቢ በመራቅ ወደ ሌላ ሄጄ ተድላ የሚባል ተድላ ሜዲካል ትራንስፖርቴሽን፣ ተድላ ኮርፖሬሽን እና አሁን ደግሞ በኖርስ ካሮላይና ወደ ሌላ ስቴት ወደ አላባማ እያሰፋ ነው ተድላ ቪአይፒ የሚለው ላይ ተስፋፍተናል። 9 አመት አካባቢ ሞልቶኛል በጠቅላላ ከሪችመንድ ጀምሮ። ሪችመንድም እንደዚሁ ጓደኞቼ እህቶቼ ካምፓኒ ይዘውት ሉሲንም የሚባለው ቀጥለዋል። ትልልቅ ካምፓኒዎች ናቸው። እነሱም ይህን ያክል ሄደናል በዚህ 9 አመት።
በዋናነት የሚሰጣቸው አገልግሎቶች ምን ምን ናቸው? ምን ያክልስ በሰዎች በድርጅታችሁ ውስጥ አብረው እየሰሩ ይገኛሉ? በአሁኑ ወቅት
አገልግሎቹ የማንኛውም ህክምና ውዳት ወይም በህክምና የጤና ሰርቪስ የሚያስፈልገው ሰው ሁሉንም ነው የምንሰጠው። ማለትም በአሜሪካ ሄልዝ ኢንሹራንስ ላይ የሚካተቱ አሉ። ብዙዎቹ ምንድናቸው? እነሱም ሪሃብ የሚሄዱ ሰዎች አሉ፣ ዳያላሲስ የሚሄዱ ሰዎች አሉ፣ ኦቲስቲክ አሉ፣ አረጋውያን አሉ፣ ዴይኬር አዳልት ኬር የሚባሉ እንዲሁም የዶክተር አፖይንትመንቶች በብዙ ካታጎሪ በካንሰር፣ በኤች አይ ቪ፣ በስኳር በምናምን ለትሪትመንት በወርም በሁለት ወርም የሚሄዱ እነሱንም እናደርሳለን። አንዳንድ የተለዩ ደግሞ የማርኬት ሾፒንግ የሚሄዱ አቅም የሌላቸው አሉ። ከዛም ተጨማሪ ደግሞ ስትሬቸር ላይ ዊልቸር ላይ ያሉ ከአንድ ቦታ ወደ አንድ ቦታ ለህክምናም ሆነ ለማንኛውም ቀጠሮ ሲሄዱ እዚህ ኢንሹራንሳቸው ከበር ባደረገው በሰጠን መሰረት እነሱን በየትኛውም መልኩ ከአንድ ቦታ ወደ አንድ ቦታ እንዲደርሱ አገልግሎት መስጠት ነው የኛ ስራ።
ምን ያህል ሰዎችስ በአብሯችሁ እየሰሩ ነው የሚገኙት? ምን ያክል ድርጅቱ እየሰፋ ሄደ?
ወደ 14 ኢንሹራንሶች ከኛ ጋር ይሰራሉ። ሁሉም ማለት ይቻላል ከአንዱ በቀር 2 ትልቅ ፕሮቫይደሮች አሉ፣ ሆስፒታሎች አሉ። ሰራተኞች ደግሞ ወደ 81 ሰራተኛ በቨርጂኒያ ብቻ አለ። አሁን ደግሞ በአዲሱ በኖርስ ካሮላይና ወደ 100 ምናምን የሚጠበቃለ ኦልሬዲ ወደ 26 ሰራተኛ ጀምረዋል። ኦልሬዲ 2 ወር ብቻ ሞልቶታል። 200-300 የሚጠበቃል የተባለው ትልቁ ፕሮጀክታችን ኖርስ ካሮላይና አላባማ ነው።
በጋራ ከሌሎች ጋር በትብብር ነው የሚሰራው። በዚህ በእናንተ ውስጥ አብረው ኢትዮጵያውያንም አብረው እየሰሩ ነው?
ብዙ ኢትዮጵያውያኖች አሉ። ከአሁን በፊት በታክሲ ስራ ሲሰሩ ወይም በኦቨር የነበሩ የተሻለ ኢንካም የሚያስገኝ መሆኑን ሲያውቁ ብዙዎቹ በተለይ የትራንስፖርቴሽን አገልግሎት ላይ የነበሩ ግን ስራው እንቅስቃሴ ከጊዜ ጊዜ እየቀነሰ ሲመጣ ከቦታው መኪኖቻቸው ለዚህ አክሰሰሪ አመቺ የሆኑ ስትረቸር ያላቸው ዊልቸር እና ቫን የነበሩ ቀጥታ ገብተዋል። ሌሎችም መኪና ገዝተው የገቡዋሉ። በብዛት ወደ 49 አበሾች አሉ በእኛ ስር።
እንግዲህ የዩናይትድ ስቴትስ የጤና ስርዓት እንደሚታወቀው የላቀ አገልግሎት የሚሰጥ ነው እና እንዲሁ ይህን ደግሞ ወደ ኢትዮጵያ በማስፋት በኩል እንደዚህ አይነት አገልግሎቶች በዚህ ያሉት እናንተ እየሰጣችሁ ያሉ አገልግሎቶች ወደ ኢትዮጵያ እንዲሰፉ በማድረግ በኩልስ ምንድን ነው የሰራችሁት ነገር?
በላይ ወደ 2 ዓመት ራሴ በአካል ተገኝቼ ወደ አሜሪካም ሳልመጣ 2 ዓመት ተኩል እሱን ከህግ አንጻር ጀምሮ የሜዲካል ትራንስፖርቴሽን የሚል የለም እና ከዛ ተነስተን የህግ እንከኖች አጋጥመውን ግን እሱም ከብዙ አካላትና የመንግስት አካላት ጋር እርዳታ አግኝተን ወደ ጥሩ ደረጃ ደርሰን በ2 ዓመት መኪኖችን አስገብተን የዛሬ 6 ወር ስራ ጀምረናል። አሁን 5 ወር ተኩል ወደ 6 ወር ሆኖናል ሰርቪስ መስጠት ከጀመረን አዲስ አበባ ኤሪያ ላይ መቀሌ፣ አዋሳ፣ ድሬዳዋ እና ጅማ ላይ ደግሞ ጥረት አድርገናል። መቀሌ ላይ ሞክረ ነበር። አንዳንድ ከጸጥታም ከአንዳንድ አካባቢ ብዙ ውጤታማ ስላልሆነ የመቀሌዎቹ መኪኖች ወደ አዋሳ አሸጋግረናቸዋል። ድሬዳዋና ሀረርም እንዲህ ጥረት ጨርሰን አሁን መኪናና ቦታ እየሞከርን ነው። መቆሚያ ቦታ ጥሩ እየሄደ ነው። ያው በተለይ በተለይ ድንገተኛ ያልሆነ በብዙ ለብዶም ስለቆየ ህብረተሰቡ ጥሩ እየሄደ ነው። ግን ከፋዩ ብቻ ስለሆነ ሌላው ማህበረሰብ የዚህ ኢንሹራንስ ስለሌለ ጤና እሱ ላይ ትንሽ እንከኖች አሉ። የመክፈል አፎርድ የማድረግ በዋጋም በአንዳንድ ነገሮች እየረዳን እየሄድን ነው። በድንገተኛው ግን ምንም ያክል እስከዚህ ተጨባጭ የምንለዋል የለም። ትልልቅ አረጋውያን መርጃ እና የኦቲስቲክ ሴንተሮች ላይ ሞር እየሰራ ነው። ሰዎች ፓርቲስፔት እንዲያደርጉ ክፍያውን በምን ይፈጸምና እንዴት እንስጣቸው አገልግሎት የሚለው ነው ትልቁ እንትኑ። ግን ከሂደት የሚለወጡ ነገሮች ይኖራሉ። እስከዛ ደግሞ የጤና ኢንሹራንስም መድንም ይፈጠሩ ይሆናል እያለን ግን ሆነ መገኘቱ መርጠናል። ዝም ብለን ከማየት ወይም የጤና መድን የለም ብለን ቁጭ ከምንል አገልግሎቱን በተለያዩ መልኩ እየሰጠን ከአሜሪካም ድጎማ እየተደረገበት ካምፓኒ ከመንግስት ጋር የምንሰራበት ነገሮች እያመቻቸን ጥሩ ይሄደናል። ከዚህ በላይ ብዙ ይጠበቃል። በእኛ ብቻ ሳይሆን በህብረተሰቡም በመንግስትም ደግሞ የማስታወቅም ድርሻ ተደራሽ እንደዚህ አይነት ካምፓኒ መግባቱን ኢትዮጵያ ጥረት እያደረግን ነው። አንዳንድ ማስታወቂያችን በተለያዩ እንትኖች አዌርነት ለመፍጠር እየሞከረ ነው።
የመጪው ዘመን ህልማችሁ ምንድን ነው? በቀጣይ ጊዜ የምታስቡት የሚለው እንደ መጨረሻ መውጫ ጥያቄ እናደርገው።
ኢትዮጵያ ላይ ሙሉ ሁሉም ከተሞች በተጨማሪ ወረድ ብለን ከከተማ የሚበልጥ ወደ ገጠራማ ለመዳረስ ነው የምንሞክረው። በዛ ቦታ ላይ ሁሉም ሰው በፍጥነትና በሰዓቱ ተደራሽ የሰውን ሞት ለመቀነሰው ህይወት እናስቀጥላለን የሚል ሞት ስላለን በዛ መልኩ ሁሉም ከተሞች የራሳቸውን 3፣ 4፣ 5 መኪና ለማስቀመጥ ነው። ከዛ ተጨማሪ ሰፋ የማድረግ ሌላ ፕላኖች አድርገናል። ሰው ተደራሽ የራሳቸውን አምቡላንስ ኖሮ አፕ ሲስተም ፈጥረን ለማደራስ የመጨረሻው በ2 ዓመት ታርጌታችን ደግሞ ሄሊኮፕተሮችን መንግስት ህግ ያወጣዋልና እሱ ከጸደቀ የራሳችን ሄሊኮፕተር አድርገን በአደጋም በመኪናም መንገድ እጥረት በሰላም የሚኖረው ነገር ላይ ሄሊኮፕተር ትልቁ አስተዋጽኦ ሊያደርግና ወደዛም ተደራሽ ሆነን ብቁ ሙሉ የድንገተኛና ድንገተኛ ያልሆነ ሰርቪስ ማንኛውም ህሙማን በትራንስፖርቴሽን እጥረት ሞት እንዳያጋጥማቸው ታላቅ ስራና ህዝብን ያካተተ ማህበረሰብን ያካተተ ሁሉንም ተደራሽ ያደረገ ክልልም ማህበረሰብንም ከጥግ እስከ ተደራሽ የሆነ ሙሉ ስራ ለመስራት በዚህ 2 ዓመት ብዙ እንትኖችን ቀርጸን ተነስተናል። ያለን
እንግዲህ በጣም አመሰግናለሁኝ።
መልካም ምሽት። በጣም አመሰግናለሁ።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 8 2016 ዓ ም ዝግጅታችንን ነው። ዝግጅታችን አሁንም ይቀጥላል። በደቡብ አፍሪካ የቻይንኛ ተማሪዎች ቁጥር እየጨመረ ነው። የቻይና የኮንፊሽየስ ተቋማት በዓለም ዙሪያ የቻይና ቋንቋን ያስተምራሉ። ተቋማቱ የሚሰጡት ትምህርት ቋንቋ ብቻ አይደለም፣ ከደቡብ አፍሪካ ጆሃንስበርግ ከተማ በብዙ መቶ ኪሎ ሜትሮች ርቆ በሚገኝ ገጠራማ አካባቢ የተከፈተ ትምህርት ቤት የጎበኘችው የአሜሪካ ድምጽ ኬት ባርትሌት ትምህርት ቤቱ የአረንጓዴ ቴክኖሎጂ ትምህርት ከቋንቋ ትምህርት ጋር አቀናጅቶ እንደሚሰጥ ተመልክታለች። ቆንጅት ታየ ለሳምንታዊ አፍሪካ ነክ ርዕሶች ታቀርባለች።
በዚህ ትምህርት ቤት የሚማሩት ደቡብ አፍሪካውያን ተማሪዎች አዳዲስ ክህሎቶችን እየቀሰሙ ነው። ሺሎ ኪዋቲሲ ማንደሪን ቋንቋ እየተማረ ነው።
In Chinese we say Suese Jongwen
face በቻይንኛ ስዌሲ ሸንግዌን ሸንሲ ታይ ባንግሌ ማለት ቻይንኛ መማር በጣም ግሩም ነው ማለት ነው።
በዚህ በቫንዳ ዩኒቨርሲቲ የማንደሪን ቋንቋ ትምህርት ይሰጣል። ቻይና በአለም ዙሪያ ካቋቋመቻቸው በመቶች የተቆጠሩ የኮንፊውሺየስ ተቋማት 60 ከመቶ የሚሆኑት ያሉት አፍሪካ ውስጥ ነው። ይሄኛው ከጥቂት ወራት በፊት የተቋቋመው ትምህርት ቤት ጆሃንስበርግና ኬፕ ታውን ውስጥ ካሉት ለየት ይላል። ትላልቆቹ ከተሞች እጅግ ርቆ ገጠር አካባቢ በሚገኘው ቫንዳ ዩኒቨርሲቲ የምታስተምረው ዣንግ ዶ በተቋሙ ስለሚሰጡት ትምህርቶች እንዲስትል ታስረዳለች።
በኮንፊሽየስ የአረንጓዴ ቴክኖሎጂ ኢንስቲትዩት በዋናነት የቻይናው ቋንቋዎችን ማስተማር ላይ እናተኩራለን። ከዛ በኋላ ደግሞ ከቋንቋ ትምርቱ ጋር ካረንጓዴ ቴክኖሎጂ የትምርት ጨምረን እናስተምራቸዋለን። ምህንድስና ሊሆን ይችላል ወይም የፀሐይ ኃይል ቴክኖሎጂም ሊሆን ይችላል። ስለዚህ ቋንቋውን በደንብ መናገር ከቻሉ ወደፊት ደግሞ ወደ ቻይና ሄደው ባረንጓዴ ቴክኖሎጂ ላይ ያተኮረ ትምርት ለመቀጠል ይችላሉ።
የደቡብ አፍሪካ ቫንዳ ዩኒቨርሲቲ የቻይና ቋንቋ ተቋሙን የመሰረተው ከቻይና ሁቤይ የቴክኖሎጂ ዩኒቨርሲቲ ጋር በመተባበር መሆኑን የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋኤ እንዲህ ሲሉ አስረድተዋል።
The Chinese government is contributing.
የቻይና መንግስት ለመርሃ ግብሩ በሚገባ አስተዋጽኦ እያበረከተ ነው።
በአፍሪካ የስትራቴጂያዊ ጥናቶች የቻይና ጉዳይ አጥኚው ፖል ናንቱሊያ እንደሚሉት ቻይና የኮንፊውሺየስ ተቋማቷን በአገሮች ውስጥ ተጽዕኖዎቿን ለመገንባት ትጠቀምባቸዋለች።
These Confucius Institutes blend very much with the strategic priorities of the host.
በኮንፊውሺየስ ተቋማቱ የሚሰጡ የተቀናጁ ትምህርቶች ተቀባዩ አገር ቅድሚያ የሚሰጣቸውን ፍላጎቶች መሰረት ያደረጉ ናቸው። ስለዚህ የሚሰጠው ስልጠና በቋንቋ ላይ ብቻ ያተኮረ አይደለም። ቫንዳ ዩኒቨርሲቲን በነሰድ ደቡብ አፍሪካ የኃይል ምንጭ ቀውስ ላይ ያለች ሀገር ናት። ስለዚህ ተቋሙ ለዚያ መፍትሄ ለመስጠት እየሞከረ ነው። ለደቡብ አፍሪካ መንግስት አንዱ ቅድሚያ ትኩረት አድርጎ የያዘውን አረንጓዴ ቴክኖሎጂ ማሳደግ ስለሚቻልበት መንገድ ለመርዳት በመሞከር ላይ ነው።
በበርካታ ምዕራባውያን ሀገሮች ዘንድ ግን የቻይና የኮንፊውሺየስ ተቋማት የፕሮፓጋንዳ መሳሪያ ተደርገው ይታያሉ። ባለፉት ጥቂት ዓመታት ብዙዎች የዩናይትድ ስቴትስ ዩኒቨርሲቲዎች ተቋሞቹን ከፌደራል መንግስት የሚሰጣቸውን የገንዘብ ድጋፍ መቋረጥ ሊያስከትል መቻሉን ጨምሮ በተለያዩ የመንግስት ግፊቶች ምክንያት ዘግተዋል። በሀገሮቻቸው ያሉ የቻይና ትምህርት ተቋማትን የዘጉ የአውሮፓ ሀገሮችም አሉ። እርምጃውን የወሰዱበት አንዱ ምክንያት በአካዳሚያዊ ነጻነት ጣልቃ ይገባሉ፣ መምህራኑን የቻይናን የፖለቲካ ጉዳዮች ከማንሳት እንዲቆጠቡ እስከ ማድረግም ይደርሳሉ የሚል ነው። የደቡብ አፍሪካ ዩኒቨርሲቲዎች ግን እሱ እኛን አያሳስበንም፣ ውሳኔውን ለተማሪው እንተዋለን ነው የሚሉት። የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋሌ ያስረዳሉ።
They will have their own independent thought around
ፖለቲካን በሚመለከት ስለ ዓለም አቀፋዊ ሁኔታዎች የራሳቸው አመለካከት አላቸው። እኛ ስለተለያዩ የዓለም ጉዳዮች ልናሳውቃቸውን ሞክራለን። ከዚያ የትኛው ትክክል እንደሆነ ራሳቸው ይወስኑ።
ለደቡብ አፍሪካ ከሁሉም ትልቋ የንግድ አጋሯ ቻይና ስትሆን ተማሪዎቹ የቻይናን ቋንቋ ማወቃቸው የሥራ ዕድል ለማግኘት የተሻለ ተፎካካሪነት እንደሚሰጣቸው ተስፋ ያደርጋሉ። ከዩኒቨርሲቲው ተማሪዎች መካከል አንዱ ቲሺሎ ኩዋቲሲ ይህንኑ ያስረዳል።
I'm studying international relations.
የምማረው ዓለም አቀፍ ግንኙነት ነው። ቻይንኛ ከተባበሩት መንግስታት ድርጅት የሥራ ቋንቋዎች አንዱ ነው። ስለዚህ በጣም ተፈላጊነት አለው።
የሥራ አጦች ቁጥር እጅግ ከፍተኛ በሆነባት በደቡብ አፍሪካ ብዙዎች ተማሪዎች የቲሺሎን አመለካከት ይጋሩታል። ከወዲሁ ማንደሪን ቋንቋ ለመማር ወደ 300 የሚሆኑ ተማሪዎች ተመዝግበዋል።
Y
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ፕሮግራሙን በመምራት አብሬያችሁ የቆየው ሳስተናግዳችሁ የቆየሁት ደረጀ ደስታ ነኝ። የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ